ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሚያዝያ 4 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በዛሬ ትክሳችን በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችን ይቀርባል። ከአገር ቤትና ከመላው ዓለም የደረሱንን ደብዳቤዎች አስተናግደን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና። በወሎ ዩኒቨርሲቲ ደሴ ካምፓስ በተማሪዎች መካከል ግጭት ተቀስቅሶ ያንተሰው ህይወት ካለፈ በኋላ በተማሪዎች መካከል በተፈጠረ ውጥረት ትምህርት ተቋርጦ መቆየቱን የዩኒቨርሲቲው ባለስልጣኖች ለዜና ምንጮች ገልጸዋል። በደቡብ ወሎና በሰሜን ሸዋ በኦነግ አሸባሪዎች የተሰነዘረውን ጥቃት በመቃወም ባለፈው ማክሰኞ ተማሪዎቹ የአማራ መብት ይጠበቅ፣ የአማራ መፈናቀል ይቆም፣ አማራነት ይከበር የሚል መፈክር በማስተማር ወደ ከተማ ተሰልፈው የወጡ ሲሆን ወደ ዩኒቨርሲቲ ሲመለሱ ያክራሪ የኦነግ ደጋፊ ተማሪዎች ጋር በጋጨታቸው ታውቋል። ከዚያ ወዲህ በዩኒቨርሲቲው ትምህርት የቆመ ሲሆን ኃላፊዎቹ ከተማሪዎቹ ጋር እየተነጋገሩ መሆናቸውን ገልጸዋል። ከተለያዩ የመንግስት መስሪያ ቤቶች ከ60 በላይ የሚሆኑ ኃላፊዎችና ባለስልጣኖች በቁጥጥር ስር የዋሉ መሆናቸው ተነገረ። ግለሰቦቹ የተያዙት በመንግስት ሀብት ምዝበራ፣ በሙስናና በኢኮኖሚ አሻጥር ተጠርጥረው ነው የተባለ ሲሆን በመንግስት የኢኮኖሚ ልማት ትብብር ሚኒስቴር፣ በመንግስት ግዥና ንብረት ማስወገድ አገልግሎት፣ በመድኃኒት አቅርቦት ኤጀንሲ፣ በውሃ ስራዎች ኮርፖሬሽን፣ በመንገድ ግንባታና በተለያዩ የኮንስትራክሽን ስራዎች ኃላፊዎች መሆናቸው ታውቋል። የአቃቤ ሕግ ተቋም ግለሰቦቹ በቁጥጥር ስር አውሎ ወደ ፍርድ ለማቅረብ የወሰነው ከ3 ወር በላይ በፈጀ ምርመራ ነው ተብሏል። የአውሮፓው ህብረት የዜጎች ጥበቃና የሰብአዊ እርዳታ ጉዳይ ኮሚሽን ባወጣው መግለጫ በጌዲዮ ከ620 ሺህ በላይ የሚሆኑ ተፈናቃዮች ያሉበት ሁኔታ ከጊዜ ወደ ጊዜ እየተባባሰ የሄደ መሆኑን ገልጿል። መግለጫው አያይዞ ብዙዎች ያለፈቃዳቸው በአገዛዙ ባለስልጣኖች ወደ ነበሩበት እንዲመለሱ ቢገደዱም የተወሰኑት በአካባቢው የነበረውን የጸጥታ ችግር በመፍራት ለመመለስ ፈቃደኛ ለመሆናቸውን ገልጿል። ካለፈው ታህሳስ ወር ጀምሮ በጉጂ ዞን የሚኖሩ በርካታ ተፈናቃዮች ወደ ጌዲዮ የተመለሱ ሲሆን የአካባቢው ባለስልጣኖች እነዚህን ተፈናቃዮች ላለፉት 3 ወራት የእርዳታ እህል እንዳይደርሳቸው በማድረግ ሲያሰቃዩአቸው መቆየታቸውን ኮሚሽኑ መግለጫ አጋልጧል። በአሁኑ ወቅት 33 ከመቶ የሚሆኑ ተፈናቃዮች ከፍተኛ የምግብ እጥረት እንደሚሰቃዩ እንዲሁም 5 ከመቶ የሚሆኑት አደገኛ በሆነ የምግብ እጥረት ውስጥ እንደሚገኙ መግለጫው ይፋ አድርጓል። ከቅርብ ጊዜ ወዲህ የሰብአዊ እርዳታ ድርጅቶች ትኩረታቸውን ወደዚያ በማዞራቸው ምክንያት ሁኔታው መጠነኛ መሻሻል ሊታይበት ይችል ይሆናል ተብሏል። መግለጫው በኢትዮጵያ ውስጥ 3,200,000 ተፈናቃዮች መኖራቸውን ገልጾ 2,300,000 የሚሆኑት በእርስ በርስ ግጭት ምክንያት መሆኑንም አብራርቷል። ከቤኒሻንጉል ጉሙዝ አካባቢ እየተመረተ ወደ ብሔራዊ ባንክ ይገባ የነበረው የወርቅ ክምችት በህገወጥ ንግድ ምክንያት ከጊዜ ወደ ጊዜ መጠኑ እየቀነሰ መሄዱን የክልሉ የማዕድን ሀብት ልማት ኤጀንሲ አስታውቋል። በዚህ ዓመት ከክልሉ ወደ ባንክ የገባው የወርቅ መጠን 40 ኪሎ ግራም ብቻ ሲሆን ባለፈው 3 እና 4 ዓመታት ወደ ብሔራዊ ባንክ ከገባው የወርቅ መጠን ጋር ሲወዳደር በ1000 ኪሎ ግራም ያንሳል ተብሏል። የወርቅ አምራቾች ዘመናዊ የወርቅ ማምረቻ መሳሪያ መጠቀም ከጀመሩ ወዲህ የወርቁ መጠን ቢጨምርም በአካባቢው በተስፋፋ ህገወጥ ንግድ ምክንያት በርካታ ወርቅ ወደ ሱዳን እየተሸጠ መሆኑ ተነግሯል። ለዚህም አንዱ ምክንያት በባንክ ያለው የውጭ ምንዛሪ በጥቁር ገበያ ካለው በማነሱ ነው ተብሏል። በሱዳን ሐሙስ ያልበሽር አገዛዝን ገልብጦ ስልጣን ያዘው ወታደራዊ አገዛዝ ከፍተኛ ተቃውሞ እየደረሰበት መሆኑ ታወቀ። በወታደራዊ ጽህፈት ቤት ዙሪያ የሚደረገው ተቃውሞ የቀጠለ ሲሆን አርብ ሚያዝያ 3 ቀን ከጸሎት በኋላ ቁጥሩ በርካታ የሆነ ህዝብ ወደ ቦታው አምርቶ ተቃውሞውን ተቀላቅሏል። ላለፉት ጥቂት ቀናት ህዝባዊ ተቃውሞውን ሲያስተባብር የነበረው የሱዳን ፕሮፌሽናል አሶሲየሽን ባወጣው መግለጫ ለውጡ የግለሰቦች ለውጥ እንጂ የነበረው አገዛዝ እንደቀጠለ ነው ካለ በኋላ ወታደሩ ያዘውን ስልጣን ሲቪል ለሆነ የሽግግር መንግስት እንዲያስተላልፍ ጠይቋል። በርካታ የሱዳን ዜጎች የታገልነው ሲቪል መንግስት እንዲመሰረት እንጂ ወታደሩ ስልጣኑን እንዲቆጣጠር አይደለም በማለት አቋማቸውን በመግለጽ ላይ ናቸው። የአፍሪካ ህብረት የሱዳን ጦር ስልጣን መቆጣጠሩን ተቃውሞ ባለድርሻ አካላት በጉዳዩ ላይ መምከር አለባቸው ብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ ጦሩ ስልጣን ከያዘ በኋላ የሱዳናውያን የዲሞክራሲ ፍላጎት ተገቢ ምላሽ ያገኛል የሚል ተስፋ ያላቸው መሆኑን ተክሰው ተገቢና አካታች የስልጣን ሽግግር ያስፈልጋል ብለዋል። አምነስቲ ኢንተርናሽናል አልበሽር ለዓለም አቀፍ ፍርድ ቤት እንዲሰጥ ጠይቋል። የወታደሩ መንግስት በዛሬው ቀን በሰጠው መግለጫ በስልጣን ለመቆየት ፍላጎት የሌለው መሆኑን ገልጾ ባንዶር ጊዜው ስልጣኑን ለሲቪል አስተዳደር የሚለቅ መሆኑን ገልጿል። በርካታ ዜጎች አሁንም በወታደሩ ላይ እምነት የሌላቸው መሆኑን በመጥቀስ የሲቪል የሽግግር መንግስት አሁኑኑ በማለት በመቃወም ላይ ይገኛሉ። አድማጮቻችን ለዛሬ ያጠናቀቅነው ዜና በዚሁ ይጠናቀቃል። ድርዳቢዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ድርዳቢዎች የምናስተናግድበት መድረክ ነው። ለፍኖተ ዲሞክራሲ ሬዲዮ ወገኖች እንዲሁም የፕሮግራሙ ተከታታዮች እንደምን ሰንብታችኋል? ኢትዮጵያን ፈጣሪ አምላክ መቼም አይረሳትም አይተዋትም የተባለው ሀቅ ነው። ልባችንን የሚያቃጥሉና ቀቢጸ ተስፋ ውስጥ ሊሞጅሩን የሚፈታተኑ ቢኖሩም ኢትዮጵያዊነት ባፍጢሙ አልደፋላቸው ብሎ በጽናት ተጋዝሯቸው ሲታይ እውነትም አምላኳ ይችን ቅድስት አገር አረሳትም እንድትፈርስም አልፈቀደም ያሰኛል። መቅደስ ደፋሪዎችና ቤተክርስቲያን አቃጣዮች የፈሉብን በለስቀንቷቸው አረመኔዎች ስለተሰባሰቡብን ነው። ሙስሊም ወገኖቻችን ያዩትን መከራ የምንረሳው ሊሆን አይችልም። ሽንፈት የሚመጣው የቡከኖች ጫጫታና ግድያ ሲደራ ሳይሆን እኛም በእምነታችን ጸንተን መገኘት አቅቶን ተስፋ ስንቆርጥ ብቻ ነው። የጀመርነውን ትግል ተታለን ስናቋርጥ ብቻ ነው። አውሬዎቹ የበግ ለምድ ለብሰው አታለውናል። ዛሬ ግን ብዙም ሳንቆይ ነክተንባቸዋል። አሁንም ግን ተደናግሮ ገዳይን አዳኝ ብሎ ማቀፍ ሊሆን ቀርቶ ሊታሰብም አይገባም። ትግላችንን እንቀጥል ወገኖቼ የሚል መልእክቴን አስተላልፎልኝ ሲሉ ለማዋ ሲሆን ከማንሃይም ጀርመን አገር ደብዳቤያቸውን አጠናቀዋል።
የድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሳተላይት ሬዲዮ ፕሮግራም አዘጋጆች ውድ ፍኖተዎች፣ ከቀደምት ስልጣኔዎች ተርታ እንደነበረች የምትታወቀው ሀገራችን ኢትዮጵያ እጅግ ኋላ ቀርታ ሌሎች ከኋላዋ የነበሩ አገሮች ቀድመው የሄዱበት እያደር ኢኮኖሚያዊና ማህበራዊ ድቀትን በሚቀጠቅስ ጉልተኛ ስራ ተተብትባ ተይዛ ከአገዛዙ ደህንነትና አገልግሎት የማያልፉ ጥቃቅን ለውጦችን ፀሐዩ ንጉስ ስልጣኔ አመጡልን ብለው በሚያወድሱ የስራቱ ተጠቃሚዎች ተከበው የነበረውን የዘውድ አገዛዝ በጠመንጃ የተካ ወታደርም ኢትዮጵያ ትቅደም ያለምንም ደም በሚል ባዶ ጩኸት ተከላካይ ልጆቿን የመተረውን የሚሊኒየም ወንጀለኛ መንጌ ያሉ አድርባይ መውራን ነበሩት። ልክ እንደያኔዎቹ በወያኔዎችም አገራቸውን ለጥቅም የሸጡ ሆዳሞችና በግብር ሳይሆን በአቋቋም መጠየቅ ሳይሆን ማጨብጨብ የሚቀናቸው የዲስኩርስ ሰለባዎች በአንድነት የወያኔውን የስለላ ኃላፊ ኮሎኔል ለኢትዮጵያ ስርየት የመጣ በሚል አወደሱት። እሱም በተሰጠው ጭፍን ድጋፍ ህዝብን ናቀ። ድንበር ተሻግሮ ከሀገሪቱ ነባር ጠላቶች ጋር ተነሳጠረ። ቀጥሎም ትንሽ ትችት ሲቀርብበት ወደማልፈልገው መንገድ እየተጋፋው ነው። በቅርቡ ለገጣፎ ላይ አንድ ስራ ተሰራ። እኔ ሲታቀድም ሲሰራም አልሰማሁም። ሰሞኑን በሸዋ አማራ ላይ በተከፈተው ወታደራዊ ሽብርም ምንም ባለማለት ይህንኑ ብሎናል። አሁንም በተመሳሳይ ሁኔታ በህዝብ ሰቆቃ ላይ ማላገጡን ቀጠለ። ቀደም ብሎ አስገብቶ በዙሪያው ያሰለፋቸው የኦሮሞ ጽንፈኞችንና ኦሆዴዶችን ባጣመረ በነኦነግ ሽፋን አማራዎችንና ሌሎችን ኢትዮጵያውያን ሽብርና ማፈናቀል የለተለት ጥቃቸው ሆኗል። በሚሊዮኖች የሚቆጠሩ ዜጎች ከውጭ በሚገኝ ምጽዋት በሚኖሩባት ሀገር ከኢትዮጵያ የሚያገናኝን ነገር ቢኖር ያዳም ልጅነት ብቻ ነው የሚሉ ጠረ ኢትዮጵያ ግለሰቦችን የሌለ ጡት ተቆረጠ ባይ መርዘኞችን የሚንጫ ወሮበሎችን ጠባብ የመንደር ሴረኞችን እናቴን ያገባ ሁሉ አባቴ ባይ ሆዳሞችን የትውልድ ማፈሪያ አንጃዎችንና ያስተሳሰብ ጃዋሮችን በህዝብ አንጡራ ሀብት ከመጓጓዣ እስከ ውድ ሆቴሎች አንቀባሮ በክብር እንግድነት በዙሪያው አሰለፋቸው። ቀጥሎም ሸፍጥ ወደ ንጹህ ሳይንስነት ተሸጋገረ በሚያስተኝ ደረጃ ህዝብ መስማት በሚወደው ኢትዮጵያዊነት የተጠቀለለ ዘረኛ መርዝ ውስጡን ተቦክቶ በሻሸመኔ፣ በጌዲዮ፣ በቡራዩ፣ በለገጣፎ፣ በሱሉልታ፣ በድሬዳዋ፣ በማጀቴ፣ በአጣዬና ሌሎች ብዙ አካባቢዎች ተጋግሮ በመጠጥ ለማየት ተገደናል። የአንድን ብሔር የበላይነት ለማምጣት በአማራውና ኦሮሞ አይደሉም በሚሏቸው ኢትዮጵያውያን ላይ ሞት መፈናቀልና ራብን ሶስቱንም በአንድነት በመጠቀም እልቂት እያደረሱ ይገኛሉ። የዘር ማጥፋት ወይም በተቀነባበረ ስልት ህዝብን ለእርስ በርስ እልቂት ማነሳሳት ከፍተኛ ወንጀል ነው። አምባገነኖች ከታሪክ አይማሩም እንጂ በሩዋንዳው እልቂት እጃቸው ያለበት ግለሰቦች ሪዞርት ሳይሆን ግዞት ሚጠበቃቸው። በመሆኑ በተቀነባበረ ሴራ የሀገራችን ስልጣን መንበር ላይ የወጡት የኦሮሞ ጽንፈኞች እጅግ አይናውጣ ከመሆናቸው የተነሳ በውሸትና እውነትን መካከል ያለውን ትልቅ ልዩነት አክስመውታል። አንድ አስተዋይ ምሁር በቅርቡ እንደጠቆሙት በስነ ምግባር እጅግ የዘቀጡ ከመሆናቸው የተነሳ ወያኔዎቹ ሲጠቀሙበት የኖሩትን አይኔን ግንባር ያርገው አይነት ክህደትና የዘር አድሎ መለያቸው አድርገው መቀጠላቸው ሲሆን ከሁሉም ደግሞ የምንናገረውን ሳይሆን የምንናገረውን ተቀበል የሚሉ የባሱ ፈጣጣዎች መሆናቸው ነው። ኢትዮጵያዊነት ሱስ ነው በማለት ባንዲራ አውለብላቢውን አገር ወዳድ ነኝ ባይ ያጃጃለው ሹም አዲስ አበባን በአንድ ብሔር ቁጥጥር ስር ለማስገባት በመቶ ሺህ የሚቆጠሩ የኦሮሞ ገበሬዎችን ወደማያውቁትና ያልተዘጋጁበት ዓለም አምጥቶ በማስፈር ለፖለቲካ ዓላማው ግብዓት አድርጎ ሊጠቀምባቸው ሲያቅድ፣ በሌላ በኩል ደግሞ ጠቅላይ ሚኒስቴር ተብየውም በቀድሞ አለቃው ወዲ ዜናዊ ደንብ ማታ ህጉን ቀይሮ ጧት ከአዲስ አበባ ውጪ ምልምሉን ለከንቲባነት አበቃ። ይሁን ምን ምል ደግሞ በመናገሻዋ ኗሪ ላልሆኑ ኦሮሞዎች የኗሪነት መታወቂያን በጆንያ ማደል ጀመረ። ወያኔነትን በስቴሮይድ ማስኬድ ይሉሃል ይሄ ነው። ለነገሩ ወያኔዎች ከላይ ልታይ ይሉ ከነበሩት በስተቀር ከፌደራል እስከ ወረዳ የነበረው መዋቅራቸው እንዳለ መሆኑንና የዘረፉትን ሀብት መልሶ ሀገሪቱን ለማፍረስ የሚንቀሳቀሱበት ጉልበት ሆኗቸው በሚንጫዎቹ መሪነት ሀገሪቱን እያመሰቃቀሉ ናቸው። ያለፈው ስርዓት በማለት ያሁኑን ከወያኔ ኢህአዴግ ወደ ኦፒዲኦ ኢህአዴግ የተደረገውን ሽግሽግ ለውጥ ነው ብለው ለማሻሻል የሚደናበሩ አድርባይ ጋዜጠኞችና ሆዳሞች ራሳቸውን አጋልጠዋል። የፌደራል መከላከያ የሚሉት ኃይል እያየ ሺዎች በውድቅ ተለሪት በታጣቂ ሚንጫዎች ተፈናቅለው በረሃ ላይ ሲጣሉ ጆሮ ያልነበረው ጠቅላይ ሚኒስቴር ተብዬ አንድ ጋዜጠኛ የአዲስ አበባ ነዋሪዎችን ያስተዳደር ውክልና ፍትሃዊነት በመጠየቁ ብቻ ጦርነት ታውጆብናል በሚል ድንፋታ መግለጫ ሲሰጥ ለህዝብ ያለው ንቀት ብቻ ሳይሆን ስሙን በከንቱ አጣንሱ ለሚሉ የጭብጨባ አጃቢዎች ሳይቀር የወደፊት ጉዞ አደገኛ መሆኑን ጉልህ አድርጎታል። ውጥፈኑ ሰዎች ኢትዮጵያን እንዲያፈርሱ የተሰጣቸውን ሚሽን ለማስተካከል በኦሮሞ ህዝብ ስም የዘር ጥላቻ መርዙን የሚያሰራጨው የነዳው ዲፕሳ ኦነግና ኦዴፓን አክቲቡርቲ ታሪክ እንተዋውና ጉዳዩ በአንድ ድንጋይ ሁለት ወፍ በሚል ስኬት የተቦካ የሜንጫሽ ስራ ይመስላል። ማለትም አንድም በጌቶቻቸው የተሰጣቸውን አላማ ያሳካሉ፣ ሁለት ደግሞ በቅሸታቸው የተፈጠሩት አገር ላይም ሲነክሱ የሚታያቸው ግብዞች ናቸው። ሆኖም ግን ይህ ቅሸታቸውን ለመተግበር መንግስት ይዘዋልና ይህ የጥቂት ሰዎች ቅሸት ነው ብሎ ማናናቅ ብልህነት አይደለም። በውጪ የአገሪቱ ጠላቶች ድጋፍና አሻንጉሊት በሆኑ የአካባቢ አገሮች ትብብር ዙሪያዋን የተከበበችውን ኢትዮጵያ በቀላሉ ልትወጣ ወደማትችልበት ከፍተኛ መስቀልቅል ውስጥ ሊከሷት እያሰሩ ብቻ ሳይሆን እየሰሩ እንዳሉ የሚያከራክር ጉዳይ መስለኝም። ኢትዮጵያ ዜጎች ለገንዘባቸው ደህንነት ህጋዊ ተከላካይ አለው ብለው በማመን ገንዘባቸውን ያስቀመጡባቸው 17 ባንኮች በተዘረፉባት አገር መሪ ነኝ ባዩ ለክ እንዳልሰማ አሳልፎ በማግስቱ ለዜጎቹ ስለህግ የበላይነት ዲስኩር የሚሰብክባት ሀገር ናት። ይህ አልበቃ ብሎ መናገሻ ከተማዋን ልክ እንደ ባንኮቹ ፊንፊኒ ከኛ በሚል በተረኝነት ሊዘርፉ ታጣቂ የሚንጫ ጋንጎችን በዙሪያዋ አስተራዋል። ይህችን ደብዳቤን ከማጠናቀቄ በፊት የማሳስበው ሰሞኑን በሰሜን ሸዋ የአማራ ህዝብ ላይ የተከፈተው ጥቃት ወይም ህዝብን ከህዝብ ለማዳማት የታቀደ ሽብር ተጠያቂ የሆነውን ክፍል በሚያድበሰብስ መልኩ የአሜሪካው ድምጽ ቪኦኤ ግጭቱን ማን እንደጀመረ አልታወቀም በሚል መዘገቡ አነጋጋሪ ነው። ከዚህ አይነት ሙያዊ መርሆን የሳተ ስርጭት ቢታቀቡ መልካም ነው ላለው ቢወርዱ ቢወርዱ ሲካሄድ የከረመውን የዘር ማጥፋት ማጽዳት ወንጀል እነማን ከኋላ እንዳሉበት መቼ ምስጢር ሆኖባቸው ነው በየዓለምንም። በሌላ በኩል እንዲሁ በቅርቡ ወደ አገር የገባው በጠቅላይ ሚኒስቴሩ የተወደሰው ጋዜጠኛ ሞያውን አክብሮት ባሳጣ መልኩ ውለታ ለመመለስ በሚመስል ደረጃ ለአገዛዙ ጭፍን ተከላካይ መሆን እንዳልመረጠ ሁሉ ሰሞኑን ኢትዮጵያ በህልውናዋ መቀጠሏ ያጠራጥረኛል በማለት ሲመጣደቅ መስማት ካፒቴኑን በሆይ ሆይ ታጅቦ መርከቡ ሲሰምጥ ያየ ስለውሃው ዲስኩርን የመስማት ያህል የቀዘቀዘ አስተያየት ነው። በተመሳሳይ ሁኔታ ጋዜጠኞች ነን የሚሉ ሌሎች ደግሞ ዘፈን አይሉት ለቅሶ ነገር ደቂቃ ለማስተሞላ ስጭታቸው 15 ደቂቃ ጠቅላይ ሚኒስቴር ተብዬውን በማወደስ የሚያፈረጩንን ፈራሰባ ጋዜጠኝነት የሚመለከት ነው። ጉዳዩ የአንድ ሀገር የህልውና ጥያቄ ነው መሆን ወይም አለመሆን ነው። ስለዚህ እንደ አድማጭ አገራችን ባለችበት አንዲህ አይነቱ ፈታኝና አደገኛ ሁኔታ ጋዜጠኞች ለሙያቸውና ለዜግነታቸው ክብር ቀዳሚ ቦታን መስጠት ታሪካዊ ድርሻቸው ነው ብያምናለሁ። በመጨረሻም ጉዳዩ ለግለሰቦች ወይም ለፖለቲካ ፓርቲዎች በሚኖረው ምርጫ ሳይሆን አገር በማዳንና አገርን በማጣት መካከል መሆኑን ተረድቶ አቋምን መፈተሽና አካሄዳችን ከቡድን ፍላጎት ሳይሆን ከብሔራዊ ህልውና አንጻር ማየት ግድ የሚልበት ወቅት ነው በሚል አስተያየቴ ልሰናበታችሁ። ኢትዮጵያ ዛሬን በውድ ልጆቿ መስዋዕትነት ተከብራ ትኖራለች ሲሉ ደብዳቤያቸውን ያደረሱን ተስፋዬ ጎንፋ ከአርባ ምንጭ ናቸው።
ተከታዩን ደብዳቤ ይላኩልን ክንፋም በሴ ከዋሽንግተን አሜሪካን ሀገር ናቸው። የድረስ ለፈኖተ ዲሞክራሲ ሬዲዮ ሰላምታዬን ላስቀድም። በሱዳንና አልጄሪያ የተከሰቱትን ሁኔታዎች አስመልክቶ ያቀረባችሁትን አተታ በሂደቱም ዑነታውም በይፋ የተረጋገጠ ነው። የሱዳንን ህዝብ ወሳኝ ትግል ለማደናቀፍ የባዕዳን ኃይሎች ሳውዲና ግብጽ በተለይም ብዙ ቢጥሩም ህዝቡ ሊታደልላቸው አልተዘጋጀም። በሽርን አስወግደን ወታደራዊ አሸጋጋሪ አምጥተናል ቢሉም ህዝቡ የሲቪል የሽግግር መንግስት እንጂ እናንተን አልፈልግም በሚል ትግሉን ተያይዞታል። የአልጄሪያም ህዝብ ቢሆን የቡተፍሊካን ወዳጅ በቦታው ማስቀመጡን ምንም አንቀበለውም በሚል ተቃውሞውን እንደቀጠለ ነው። እኛ ግን ዘረኛን በዘረኛ ሲተኩልን አጨብጭበን ተቀብለን ቀንበሩን በተከሻችን ላይ ጫንላቸው። ከወያኔ ጉያ ለኢትዮጵያም ቢበጅ ነገር አይገኝም ቢባልም የለም አብይ ሙሴ ነው ብሎ ሃይማኖትና ፖለቲካ ያደባላለቁብን ጥቂቶች አልነበሩም። አብይና ለማን ያሻሻጡልን ማለት ነው። የሱዳንና የአልጄሪያ ህዝብ ግን መሰረታዊ ለውጥ ስንል ጉልቻ መቀያየር አይደለም ብሎ አምሮ ትግሉን ቀጠለ እንጂ እሰየው ብሎ የተፈጠተን አዲስ መሳይ ኮሾመሪዎች አልተቀበለም። 28 አመት ወይኖ ኢህአዴግ የሚል ዘረኛ ተረጣፊ ቡድን ሲመሩ የቆዩ እንዴት ለኢትዮጵያ ይቆማሉ ብለን ለማሰብ እንደደረስን መቼም የሚገርም ነው። ያውም አይበጁንም እየተባለ እየተነገረን ዘረኞቹን ሲያሻሽጡ የነበሩት አሁንም ተመልሰው ምንም ለውጥ የለም አብይ አልቻለበትም ብለው ጩኸት ሊቀሙ ሲነሱ ብናይም በቅድሚያ ተፋስተን ነበር እንዲሉ ማድመጥን ህዝብ ይፈልጋል። ወዴት ወዴት ጠጋጠጋ አሜሪካኖች አብይን ሊሾሙልን ሲያቀዱ ዋና አማካሪዎች ውስጥ እነ ካሳ ከበደ ሻለቃ ዳዊት አይነቶቹ እንደነበሩ ማን የማያውቃለ። ለማንኛውም በረጅም አመታት ትግራችን ከፍተኛ ተመክሮ ያገኘን ቢሆንም ይህን ዋጋ ሳንሰጥ ደግመን ደጋግመን ላጭበርባሪና ወሮበላ ሁሉ ሰለባ ስንሆን ማየት ያሳዝናል። እንደ ሱዳንና አልጄሪያ ህዝብ ትግል መቀጠል ነበረብን። ዘረኛ በዘረኛ ሲተካ ለኛ መፍትሄ አይደለም ማለት ነበረብን። ባዕዳን ዛሬ በሱዳን ሁኔታ የሚሰጡትን ትችትና ምንኛ በኢትዮጵያ ላይ ግን እንዳቀሙ መረዳት እንችላለን። አሁንም ቢሆን ለትግል መነሳት ነው መፍትሄው። አብይና ለማ ማለት ዳውድ ኢብሳ በሽፋን ሳይሆን ዳውድ ኢብሳ ኦነግ በጋሃድ ናቸው። ህዝባችን ሲፈጅ አብይ ወደ ውጪ ይጓዛል፣ ዳንኪራ ይረግጣል፣ 28 አመት ያበሻቀጣቸውን ከተሞችና አጽዳ ይላል። ማፈናቀል መግደል እናቆም፣ የተፈናቀሉትን እንታደግ እንርዳ ሲል ግን አልተደመጠም። አፈቅቤነቱ ወደ አፈሬትነት ከተለወጠ እነሆ ውሎ አደረ። ኮሎኔሉ አይኔን ግንባር ያርገው ሰብእና የለውም። ግደሉ አፈናቅሎ ነው ግን አላየውም። የሰጎን ፖለቲካውን ነው ሊሸጥም እንደፋደፈው። ይህን ጸረ ህዝብ ቡድን በግፉ የሚያጅቡት ሁሉ የእናት ኢትዮጵያ ጠላቶች ናቸው። አሶሳ፣ በደኖ፣ አሰቦት፣ ደምቢዶሎ፣ ጋምቤላ፣ ቡራዩ፣ ጌዲዮ፣ አፋር፣ አርባጉጉ፣ ለገጣፎ፣ አጣዬ፣ ወሎ የግፋቸው ፍጻሜ አልባነት መጠበቅ ያለበት ነው። በትግል ካላስወገድናቸው በስተቀር ነገም በእናብይ ድጋፍና ሽፋን ሰጭነት ጽንፈኞችና ገንጣዮች ይዘምቱብናል። አብይና ለማ ባይኖሩ ኖሮ ኦነግና የጃዋር ዱርዬዎች ህዝባችንን ባልገደሉ ባላፈናቀሉ ነበር። ይህን መገንዘብ ከመጪው ጥፋት ያድናል። ዘረኞች በሞላ ይውደሙ ሲሉ ክንፈ አንበሴ ከዋሽንግተን አሜሪካን ሀገር ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና የፕሮግራሙ አድማጮች ለሁላችሁም በያላችሁበት ሰላምታዬ ይድረሳችሁላለሁ። ዘረኞችና አምባገነኖች ወደ ስልጣን በወጡበት ሀገር ሁሉ ውጤታቸው ቀውስ እንጂ ሌላ የመሆን እድል የሌለው መሆኑን መረዳት ይገባል። የፖለቲካ፣ የኢኮኖሚ፣ የማህበራዊ፣ ባህላዊ፣ ሰብአዊ ቀውስ ወዘተ ሁሉ መታየታቸው የማይቀር መሆኑን በሀገራችን ቁልጭ ብለው እየታዩ ነው። እነዚህ ከ40 አመታት በላይ እየተንከባለሉ ለዚህ ያደረሱን ቀውሶች ሁሉ መንስኤዎቻቸው የህዝብ ትግልን እየነጠቁ በአፍ የህዝበኝነትን እየሰበኩ ህዝብንና ሀገር በሚከዱ ዘረኞችና አምባገነኖች ቅኝት ኢትዮጵያ እንድትመራ መደረጓ መሆኑ ዛሬ ክርክር የሚከፈትበት ጉዳይ ሊሆን አይችልም። ከንጉሱ ወደ ፋሽስታዊ ደርግ፣ ከደርግ ወደ ዘረኛው ወያኔ፣ ከዘረኛው ወያኔ ይኸው ዛሬም እንደገና ቁልቁል ተንደርድረን የወያኔ የጉዲፈቻ ልጆች እጅ ወድቀናል። የጥቅል ቀውሶቻችን መባባስና መፍትሄ አልባ እየሆንን የመጣ ነው። የተበላሹ አገዛዞችን ሁሉ አሳታፊ በሆነ በስር ነቀል ለውጥ ውስጥ ማለፍ ባለመቻላችን መሆኑን መካድ አይቻልም። ይህ ስር ነቀል ለውጥ ወደ ተግባር እንዳይለወጥ ጋሬጣዎቹ ስልጣን ነጣቂ ቡድኖች ብቻ እንዳልነበሩም ሊታወስ ይገባል። ለፋሽስታዊ ደርግ ያደገደጉና ያጎነበሱ ባንዳዎች የራሳቸው ድርሻ ነበራቸው። በ1983 ዓመተ ምህረት ወያኔ ወደ ስልጣን ሲወጣ ለወያኔ አጎንብሰው አላማጅ በመሆን ያገለገሉም ከወያኔ የወንጀል ተግባራት ተጋሪዎች እንጂ ነፃ የሚባሉ አይደሉም። ወያኔ ኢህአዴግ ሀገራዊ አንድነት የመጠበቅና የማስጠበቅ እንዲሁም ህዝባዊ ፍቅርን የመስጠትም ሆነ የመቀበል የፖለቲካ ባህል የለው። የዲሞክራሲ ባህልም አልፈጠረበትም። ወያኔ ኢህአዴግ የቡድን የበላይነትን ለማረጋገጥ ከመታገል ያለፈ እኩልነት፣ ለፍትህና ለነጻነት የመታገል ወይም የመቆም ባህልም የለው። መልካም የሚባል የፖለቲካ ባህል ከምንም ከማንም በላይ ሀገርና ህዝብን ማስቀደም ዋንኛ ባህሉ ብቻ ሳይሆን ግቡም ነው። እውነት፣ እምነት፣ ፍቅር፣ ፍትህና ዲሞክራሲያዊነት ለሀገር ሉዓላዊነትና ለህዝብ እኩልነት በተግባር መረጋገጥ መታገል ዋና ዋና የዲሞክራሲ ባህል መሰረቶች ናቸው። ወያኔ ኢህአዴግ ደግሞ ከነዚህ የዲሞክራሲ ባህል መገለጫዎችና መርሆች በተጻራሪ የቆመ ጸረ ኢትዮጵያና ጸረ ህዝባ ለመሆኑ የ44 ዓመታት ታሪኮቹ ቁልጭ አድርገው ይመሰክራሉ። ከወያኔ ኢህአዴግ ማህፀን ውስጥ የወጣው ኦዴፓ ኢህአዴግ ከወያኔ ኢህአዴግ የተለየ አዲስ ነገር ለኢትዮጵያ አንድነትና ለህዝቦቿ ሰላም ያመጣል ብሎ መጠበቅ ትልቅ ስህተት መሆኑ በተለያዩ ወገኖች በተለያየ ጊዜ ብዙ ተብሎበታል። ባለፉት 12 ወራት ውስጥ የታየው ይህንኑ የሚያረጋግጥ እንጂ የሚያስተባብል ሆኖ አልተገኘም። አዲሶቹ ሹሞች ኢትዮጵያዊነት ከኛ ወዲያ ላሳር ይሉና ወዲያው ተኮትኩተው ያደጉበት ጎጠኝነት ከኢትዮጵያዊነት ሲበልጥባቸው በተግባር ይስተዋልባቸዋል። ኢትዮጵያ የሁላችንም ሁላችንም ደግሞ የኢትዮጵያ ባሉ ማግስት ፊንፊኔ ከኛ የሚል ቅዠት ይመጣባቸውና ከትዝብት ላይ ይወድቃሉ። ለሁሉም ኢትዮጵያውያን አንድነትና እኩልነት እንቆማለን እንታገላለን ይሉና ወዲያው ደግሞ የብሔረሰባቸው የበላይነት የሚያስብል ጠባብነታቸውና ዘረኝነታቸው በመሃል ያስቆራቸዋል። የለውጥ ኃይሎችነን የለውጥ ሐዋርያዎችም መሆናቸውን በተናገሩ ማግስት የወያኔ ኢህአዴግ ስርዓትን ጠጋኞች እንጂ አስወጋጆች ወይም ቀያሮች አይደለንም፣ የወያኔ ኢህአዴግ ሀገር በታኝ ህገ መንግስትም ህገ መንግስታችን ነው፣ ፖሊሲዎቹም ፖሊሶቻችን ናቸው፣ የወያኔ ሁሉም ነገሮች ሁሉ ጌጦቻችን እንጂ ችግሮቻችን አይደሉም ሲሉም ይደመጣሉ። በሀገሪቱ ላይ እየተከመረ ያለው የዕዳ መጠንም ቢሆን ከወላጆቻቸው ወያኔዎች የተለየ ሆኖ አይታይም። የአንደኛ ዓመት የአገዛዝ ዘመኑን ለጋዜጠኞች ዶክተር አብይ ሲሰጥ ቤተ መንግስቱን ለጎብኚዎች እንዲሆን በማሰራት ላይ ነን ሲል በቦታው በነበሩ ጋዜጠኞች ተቃውሞ ገጥሞት ነበር። ከ4 ሚሊዮን በላይ የሚገመቱ ዜጎች በሰው ሰራሽ ችግሮች ተፈናቅለው ወደ ሜዳ በተጣሉበት ሁኔታ፣ ህፃናትና አቅመ ደካሞች በረሃብ ህይወታቸውን እያጡ ባለበት ሁኔታ የቤተ መንግስቱ ግንባታን እንዴት ይመለከቱታል የሚል ጥያቄ ሲቀርብለት በኢትዮጵያ ውስጥ በረሃብ የሞተ አንድም ዜጋ የለም በማለት በቁጣ የክህደት መልስ መስጠቱ በቦታው የነበሩትን ወዴት እየሄድን ነው አስብሏል። የቁጣው መልስ በዚህ ብቻ አላበቃም። እኔ ለምን ባመጣሁት ገንዘብ እናንተ ምን አገባችሁ የሚለው የዶክተር አብይ ስሜታዊ ምላሽም ሁለተኛው አስተዛዛቢ ጉዳይ ነበር። ማንም ይለምነው ማንም ይበደረው የተገኘው ገንዘብ በኢትዮጵያና በዜጎቿ ስም ነው። እዳ ከፋዩ የኢትዮጵያ ህዝብ እንደሚሆን በማይካደው እውነት ላይ ምን አገባችሁ ማለት ስህተትም እብሪትም ነው። የአብይ ከንቱ ድጋፍ ጩኸት ኢትዮጵያን ከጥፋት አያድንም፣ የዜጎቿንም ዲሞክራሲያዊ ጥያቄዎች ምላሽ አያስገኝም። ሰላም ማስፈን እንደማይቻልም ወቅቱ በግልጽ እያሳየን መጥቷል። የኢትዮጵያና የዜጎቿ ጥያቄዎች ምላሽ የሚያገኙት በአስመሳይነት ወይም በአፈጮልነት ሳይሆን ዲሞክራሲያዊ አካሄድ ከመሬት ላይ ብቻ ሲያርፍ ነው። ለዚህ ደግሞ ሁሉን አሳታፊ የሆነ የሽግግር መንግስት ሲቋቋም ብቻ መሆኑን አውቀን ኃይላችንና አንድነታችንን አስተባብረን በመታገል ብቻ ነው። ጋሻው ጠና አበበ ከሸኖ። ¶¶
يدرس لفنوتا ديمقراسي يجبين الدمس يهيابا يساتلائت يريديو سرجت تاريك راسون دغمو ياساي يالسيبال انداندي بامسالو انداندي بقولت راج ليهون اندن بيكل سيتاوك انياغر بنيا زمن يغف تاريك راسون بقومو باولن تنو سيدك ببتشاساي هون سيدك اقم اياينو اياتنقب اقبننو سمترنا بهمانو تشاتشو زند كفتنيا كبريتاين براتشو پروفيسر اسرات والديس ويانينا اونج متانا سفيس ارا امارا زمچا اياكهيلو بأمارا وشلاي فجيت كتات نغاريتي يكوسامو بالباقو قلنا ببدنو جيب زدناي بوانا هونيتا نفسترنا مچات الناسو سايكار بمينچا يزرككتو تيجيت اندبردو عزنباو باتشو اندقدلواتشو أماراون لمتالك بمير يا أمارا هزبن كتاكات يميكالاك كالدرجيت مسرتو بهاك متاقلاتشون تاريك يميرساونو بوقتو بسم بروفيسر باستا ساسواتشو انچه چهونو تمسفنو لدماريام أمارا يميبال هزب يدلم يا أمارا هزب درجيت ديكواقوام اندمماي قباو يشك عجرافاتشون سياچوهو يسو يو تلقون كتماري نت ادميان سيچه موقو سلنبار باقينيو تاقات عمي ودلو سو يو تلقواتشو عفراش مهونون سالاسلس አስረግጬ አጋልጬ ነበር በቅርቡ አንዳንድ ተራናቸው ወያኔ ሰራሽ ወይም sultaan ጠማሽ የሆኑ በአማራ ህዝብ ስም የሚቋቋሙ ድርጅቶች ፕሮፌሰር አስራት ያደረጉትን ተጋርዶ አፈር በማልበስ የመጀመሪያ የአማራ ድርጅት ነን ሲሉ በሰማው ቁጥር ተራናቸው እየከረፋይ መሆኑን መናገር ግድ ይለኛል ንብረከት የያፓው ራሾች መሆናቸውን ማቅራራታቸውን አቆመው የአማራ ድርጅት መሆናቸውን ያወጁበት ሰበቡ የፕሮፌሰር አስራትን ተቀባይነትና ተሰሚነት ለመምታት ታስቦ የተደረገ የህፃናት የቃቃ ጨዋታ መሆኑን በጽሞና ማየት ተገቢ ይመስለኛል። በበኩሌ የፕሮፌሰር አስራት ማአህድ የተባለው የአማራ ድርጅት እንደዛሬው የይስሙላ ተቃዋሚዎች እንደ ንጉሱ አጎንብሶ አይነት ዘረኛው አገዛዝ ስብሰባ ሲጠራቸው መሰብሰብና የገንዘብ እርጥማን መለመን በዙሪያቸው አልፎ ማያውቅ ነበር። ማአት ማሬት ነክሶ በአማራው ላይ ይሰነዘሩ የነበሩ ለከቴለሽ የስም ማጥፋት ዘመቻዎችን ሲመክት የነበረና ተወዳጁ የድርጅቱ መሪ አስራት ወልደየስ በወያኔ እስር ቤት ሆን ተብሎ በህመም ተሰቃይተው እንዲሞቱ መደረጋቸው ሁሌም ታሪክ የሚያስታውሰው ነው። ባሳለፍነው ሳምንት በሰሜን ሸዋ በኦነግና በኦዴፓ የጋራ ቅንጅት ንጹሃን ባሰቃቂ ሁኔታ መጨፍጨፋቸው ቤቶቻቸው መዘረፋቸው ሴቶች ከቤቶቻቸው ታፍነው መወሰዳቸው ቤተክርስቲያናት በእሳት መጋየታቸው ከተለያዩ ምንጮች ዜናውን እየሰማ አይኖቹን በተዋል ጥርሶቹ ተፋሽተዋል ልቡ ትክን ብሏል ትንፋሹ ይልቆናል ባዋሳ ወላይታዎች ሲተረዱ በቡራዩ ዶርዚዎች ሲጨፈጨፉ ከጉጁ ጌዴዎች በጥይት ሩምታ ሲፈናቀሉ ካሶሳና ከወለጋ ማራዎች ሲፈናቀሉ በራያና በወልቃይት ሰዎች ሲገደሉና እየታፈኑ ሲታሰሩ በሻሸመኔ የሰው ልጅ ተገድሎ ተዘቅዝቆ ሲሰቀል በወለጋ ሰዎች ተገድለው አስከሬናቸው ሲቃጠል ከሰበታ ከለገጣፎ መንደር እየፈረሰ ዜጎች ለጅብ እራት ሲጣሉ የአዲስ አበባን ህልው ጥያቄ ሲቀርብ የመናገር የመጻፍ የማሰብ የማሰላሰል የሰው ልጆች ሁሉ በተፈጥሮ የተጎናጸፉት ጸጋ የሚገፍ ህግ ሊደነግጉ ሲያቀራሩ ወዘተ ተቃዋሚ ወይም አጨብጫቢ አኒ ተፎካካሪ በየለ መጥራት አልሻም የሰብአዊ መብት ተሟጋች የሚባሉ ድርጅቶች አንዴም አገዛዙን አውግዘው መግለጫ ለማውጣታቸው ከአስተዛዛቢነትም በላይ ማንነታቸውን አጋልጧቸዋል። ለመሆኑ የዲሲ ግብረኃይል የሚባለው ከሰማ ወይስ እየፈሰሰ ያለው የህዝብ ደም መሆኑን ማድመጥ መመልከት ተሳናቸው? በበኩሌ እነዚህን እጅ ከህሊና በላይ የሆኑ ዘግናኝ ግድያዎችና ጭፍጨፋዎችን ሲያጋልጡና ሲያወግዙ እያነበብኩና በዚህ በፍኖተ እያዳመጥኩ ያለሁት የኢሃፓና የፖለቲካ ስረኞች አንድነት ኮሚቴን ብቻ መሆኑን ስገልጥ በዚህ አጋጣሚ ሁለቱንም ከልቤ ስር በመነጨ ምስጋና ማመስገን ወዳለሁ። እስከዛሬ አርባ ጉጉን በደኖን አረካን አንዋር መስጊድን ያስተዋወሰ በቦታዎቹ የተጨፈጨፉትን ደም ለመፋረጃነት መነሳት እንደሚገባው በተለያዩ ጊዜያት ሲያስተዋውስ ሲዘክር የሚሰማው ይሃባ ብቻ ለመሆኑ ክርክር የሚያስነሳ አይደለም። ለመሆኑ አምነስቲና ሂማን ራይትስ ዋች ምን ነው ጆሮ ዳባ ልበሳሉ ብሎ መጠየቅ ዝርዝር መልስ ከማስገኘቱም በላይ የኢትዮጵያን የፖለቲካ ትግል በጥራት ለማየት ያስችላል። በመነሻዬ ላይ ያስራት ወልደየስን ተጋርዶ ያነሳሁት ወጣቶች ባንክሮ ማየት እንዲችሉ ከሚል መሆኑን አድማጮች ተረዱልኝ። የኢህአፓ አመራር አባላት እነ ደብተራው ይስሐቅ ደብረጽዮንና አበራሽ በለጠ ስጦታው ወዘተ ይፈቱ ብሎ ድምጽ ማሰማት የሚጠሉ ጋዜጠኞች፣ የሰብአዊ መብት ተሟጋች የሚባሉ ድርጅቶች፣ የፖለቲካ ድርጅቶች፣ የፖለቲካ የታሪክ የሰብአዊ መብትና የህግ ተመራማሪዎች ጉዳዩን ማንሳትና ይፈቱ ተገደለው ከሆነም በይፋ ይነገር ገዳዮቹም ለፍርድ ይቀርቡ ማለትን አንድም ሆን ተብሎ አንድም በፍራት ተሸብቦ ዝም ብሎ ማለት ከታሪክ ተጠያቂነት በላይ መሆኑን ማስገንዘብ እወዳለሁ። የሶማሌው አልሽባብ አንድ ንጹህ የሶማሌ ዜጋን ሲገድል ከተኩስ እስከ ጠነዛ ዜና ሁሉም ዓለም አቀፍ የዜና አውታሮች ሲንጫጩ ውለው ማደራቸውን፣ አዋሳ ከደረሰው ወላይታዎች ጭፍጨፋ፣ ቡራዩ ከደረሰው የዶርዚዎች ጭፍጨፋ፣ ጉጂ ከደረሰው የጌዲዎች ማፈናቀል፣ ሰሜን ሸዋ ከደረሰው ዘግናኝ ጭፍጨፋ ጋር መዝኑት። በደርግ ዘመን ባረርጌ ግራዋ አካባቢ እንቅስቃሴ የነበረ የኦነግ ኃይልን ይመራ የነበረ ጃራ የሚባል አረመኔ ነፍሰ ጡር እናቶችንና በአካባቢው በመምህርነትና በተለያዩ ስራዎች ተሰማርተው የነበሩ ንጹሃን ዜጎችን በአሰቃቂ ሁኔታ መግደሉን አስታወስኩና አሁን ከተፈጸመው ጭፍጨፋ ጋር አዛመድኩትና ኦነግ ከሶማሊያው አልሽባብ ከናይጄሪያው ቦኮ ሐራም ወዘተ የሚለየው በስያሜው ብቻ መሆኑን ማስተዋል ያስፈልጋል። የኦነግ አመራሮች የደርግ ከፍተኛ ካድሬዎች የነበሩና በቀይ ሽብር ወንጀል እጆቻቸው በደም የተነከሩ መሆናቸውንም መጠራጠር አይገባም። ኦነግ በደርግ ዘመን አንድም ከደርግ ጋር የተደረገ ፍልሚያ ያካሄደ መሆኑ ሲታወቅ ያካሄድ የነበረው አማርኛ ተናጋሪዎችን አሸምቆ መግደል ላይ እንደነበር መሸሸግ የለበትም ባይ ነኝ። አልጀዚራ ስትሪም በተባለው ዝግጅቱ የአንድ ዓመት የኦዴፓ አገዛዝን ሲያቀርብ የተፈጸሙ የጅምላ ዘር ማጥላት ግድያዎችን ማለፉና በተወያይነት ያቀረባቸው አንድ ትግሬና አንዲት ኦሮሞ መሆናቸው ኢትዮጵያን ለማጥፋት የተደለተው ሴራ የቱን ያህል ተለጥጦ እንደሄደ ለማየት አስችሎኛል። በመጨረሻም የማነሳው ጉዳይ አድማጮች እንዲወያዩበት ነው። የአማራ ወይም ወያኔ ለ27 ዓመታት ይል እንደነበረው ነፍጠኛው አማራ ሌሎች ብሔሮች ላይ ጭቆና በስልጣን አድሮ ነበር የሚቀርበው ከተረት ተረት የሚዘል አይደለምና በጽሞና መርመሩት። ንጉሶቹ አማርኛ ተናጋሪዎች ነበሩና አማራ ጨቋኝ ብሔር ተደርጎ እንዲታይና አንገቱን እንዲደፋ ሆን ተብሎ በወያኔ የተተበተበ የተንኮል ትብታብ ነው የሚል እምነት አለኝ። ይህን ጉዳይ አስመልክተው የኢትዮጵያ ሕዝብ አገልጋይ የሆኑ ምሁራን ጥናታቸውን ሊያቀርቡበት ይችላሉ የሚል አስተያየቴን መግለጽ ወዳለሁ። የጌዲዮ እናቶች እንባን ሁላችንም ልናነባው፣ የሰሜን ሸዋ ዋይታን ሁላችንም ልንጮኸው፣ ሁላችንም መሰል ጭፍጨፋዎች እንዳይከሰቱ ነቅጠን ዘብ ልንቆም ይገባናል። የቡራዩ መከራ መከራችን ነው። የአርባ ጉጉ፣ የበደኑ፣ ያረካ ወዘተ ግድያዎች ሐዘን ሐዘናችን ነው ብለን ባንድነት ቆመን እየተቃጣብን ያለውን የሽብር ጭፍጨፋ ልንመክት ልናስቆም ይገባናል። በመንሻዬ የሰሜን ሸዋው ጭፍጨፋ በኦነግና በኦዴፓ በጋራ የተካሄደ መሆኑን ማንሳቴ የመከላከያ ዩኒፎርም የለበሱ የቀይ መስቀል መኪናዎችና ሌሎች የመንግስት ካሚዮኖች በዘመቻው መሰለፋቸው፣ ላውንቸርና ሌሎች ከባድ የጦር መሳሪያዎች በጭፍጨፋው ዘመቻ መዋላቸው፣ አገዛዙ ድርጊቱን ለማስቆም ቅንጣትም እርምጃ አለመውሰዱ፣ ጭፍጨፋው በወቅቱ በአገዛዙ የዜና አውታሮች እንዳይገለጽ መታገዱ ወዘተ ዘረኛው አገዛዝና ኦነግ በጣምራ ማካሄዳቸው አያጠራጥርም እላለሁ። ውድ ፍኖታዎች፣ ውድ የፍኖታ አድማጮች፣ ውድ የኢትዮጵያ ሕዝብ፣ ውድ አባዎች፣ በአገራችንና በሕዝቧ ላይ እየተጎነጎነ ያለውን ሴራ ለመረዳት በኦነግ የተፈጸሙትንና እየተፈጸሙ የሚገኙትን ጭፍጨፋዎች፣ ዘረፋዎች፣ ከሁሉም በላይ የኦነግ መሪዎች እየፈጸሙ ላለው የዘር ማጥላት ዘመቻ ተጠያቂ ያለመደረጋቸው እኛ አገራችንና ወገናችንን የምንወደውን ቆም ብለን አሰብ አድርገን እንድንጠራራና እንድንሰባሰብ የግድ ያለን ነው። ከእንግዲህ እንደ ቦይ ውሃ መፍሰስ በቋንቋ መስፈራችን መቀንበባችንን አፍርሰን ኢትዮጵያን አድን ጥሪያችንን ስማ በለው ላልሰማ አሰማያል እንጠራራና እንሰባሰብ። የዛሬ 25 ዓመት በሩዋንዳ የተከሰተው አሳዛኝ ታሪክ በአገራችን እንዳይደገም ለመከላከል ዛሬ እንሰባሰብ። ከጎበዝ አለቃ አንስተን መሰባሰብ ለነገ የማይባል ነው። مستاره متاتقو بچا فايدا بيس ليهوني چلالدنا بمستر عمرار ايسا يم انسواسو كنگدي ايتيوبيا يالون ديموكراسي يالون ادغت يالون ليانو هولولون ليامونيون مفقد يلبن منا گف بقان يفسسو دم كرفان يتردو وندم ميدم تقران دمينشا يتشفت شفتشو اناتي ناهدي دم تقران بقف تافنو ايتنا الدويتو السردو وغنو تشفدات تقران يوغني رهاب يوغني سدت يوغني انجلت تقران بلن اقراتشنن كتفات هزوان كمكرا باندنت قومن بمفالب النستادق يميل ترين اصطلال الفالو سيرو مالك تاتشون يادرسون تاييتولا كغولا ميكايل عدي سببا ناتشو
يدرس لأفنو تراديو يهتوب عندنا الدمتنا يهزول تراد ماجوش بانلو عندها من الله شو در بيابر عم بستاياسر انديلو يمن نافران بستاباي نورنن كميني لك بيتا منقص يتموشرون شو مننا كجرباد فتو يالوتن يك انجبوش نقلو موتاتي ميكشالو بتبابر كندنو لمالتنو ኢትዮጵያዊነትና አማራነት ተወራራሽናቸው ብሎ በሚያምኑት አማራ ጣላቶቻችን የተከፈተብንን ሁለገብ ጦርነት ለመመከት ለማጣፈና ብሎም በድል አድራጊነት ለመወጣት በህብረት መነሳት ግድ የሆነበት ዘመን ላይ መድረሳችንን ለማስረገጥ ነው። ልብ ያለው ልብ ይበል፣ ልብ የሌለው ልብ ይክሳ። አገራችን አደጋ ላይ ነች። ዛሬ አገራችን ወደ ውድቀት እየወሰዷት ያሉ ምልክቶች ለምሳሌ አንደኛ ከፍተኛ ወደ ሆነ የርስ በርስ ጦርነት እየወሰደን ያለው የመጠፋፋት አደጋ፣ ሁለተኛ በሀገሪቱ ውስጥ እያጋጠመ ያለው የውጭ ምንዛሪ እጥረት፣ ሶስተኛ አመራር ለመስጠት ብቃትና ችሎታ የሌለው ሹም መስተየሙና ከዚያም ጋር ተያይዞ የማዕከላዊ መንግስት መዳከምና በተጣራሪው የክልል መንግስታት ጡንቻ ማውጣትና መሃሉ ዳር ሆኖ መጋለጡን ያመለክታል። ሌላው በአማራና በኦሮሞ ህዝባችን መካከል ያለውንና የነበረውን ጤናማ ግንኙነት ወደ አፍራሽ የርስ በርስ ጦርነት ለመቀየር በመጋበዝ ላይ የሚገኙ የኦሮሞ ነፍጠኞች ለሀገራችን የመበታተን አደጋ ግንባር ቀደም ሚና እየተጫወቱ መሆናቸውን ልብ ይላል። ከንቅርት ላይ ጆሮ ደግፍ እንዲሉ ዛሬ በሀገራችን ውስጥ የህግ የበላይነት የውሃ ሽታ ሆኗል። የህዝብ መስተናቀል በሽበሽ ነው። በተራራት ሀይ ባንክን የመስረቅና የማራቆት ገበያ ደርሷል። ከዚያም በላይ የጥላቻ ፖለቲካ፣ የርስ በርስ መናቆር ሁኔታዎችና ወደ ከፍተኛ የርስ በርስ ጦርነት የሚያስገቡ ንትርኮች በተስፋው እየተሷሉ መሆናቸውን ስናይ አገራችን ከምን ጊዜውም በበለጠ አደጋ ላይ መሆኗን እንገነዘባለን ማለት ነው። ይህን ለማቆምና አስተካክሎ ለመቀጠል ደግሞ አትይዙሹም ፍላጎት አቅምና ስምሪቱ በጣም ደቃቃ መሆኑን ማየት በቂ ነው። ከዚህ አኳያ በደርግም ሆነ በወያኔ ከታዩ ችግሮች ሁሉ ላቃለ ችግር በሀገራችን ኢትዮጵያ እያንጃበበ መሆኑን መገንዘብ የግድ ነው ብለው የሚያምኑ ጥቂቶች አይደሉም። ይህ ሁሉ የስጋት ምንጭ በአንድ ላይ ሲታይ አገራችን ኢትዮጵያ በአፍሪካ ውስጥ የመፍረስ አደጋ ካንጃበበባቸው ጥቂት ሀገሮች ውስጥ አንዷ መሆኗን መገመት ይቻላል። ለምሳሌ በአፍሪካ ውስጥ ካለው የመፈናቀል አደጋ ታላቁን ቦታና ድርሻ የያዘችው አገራችን ስትሆን በጣም ደካማና ለፍስፍስ መንግስትም ያላት ሀገርም ራሷ ኢትዮጵያ መሆኗን ብዙ የፖለቲካና የታሪክ ባለሙያዎች እየመሰከሩ ይገኛሉ። አያይዘውም እንደ ቋያ አሳ እየተቀጣጠለላለው የጥላቻ መንፈስ የኦሮሞ አክራሪ ፖለቲከኞችና አክቲቪስቶች ነን ባዮች መሆናቸው ይመሰክራሉ ናቸውና በታሪክ ፊት መጠየቃቸው አይቀሬ ነው። ስለዚህ ግዳጃችን በእነኝና በመሳሰሉት አመለ ትንሽ ግብረገብ የጎደላቸውና ሆዶሎ ዘረኞች ላይ መነሳትና በሚገባቸው ቋንቋ መናገር ይሆናል ማለት ነው። መዘላለፍ መናቆርና በቦታ ተለያይቶ አገርና የህዝብን ሉዓላዊነት ፈተና ላይ መጣል የዘረኞች ስራ መሆኑን ዛሬ ሳይሆን ላለፉት 40 አመታት ተነወያኒ ሻቢያና ኦነጌ ሰማር ነው መራራ ሀቅ ነው ይህን ካወቅን ዘንዳ መስፊው ምንድነው ነው ጥያቄው መስፊው አሁንም ትግል ነው መደራጀት መንቀት መታጠቅና የኃይል ሚዛንን ማስተካከል ብሎም ትግሉን በበላይነት መምራትና ጣላትን ማስጨነቅና በገዛበት ገብተ እርምጃ መውሰድን ይጠይቃል ባጭር ታጥቆ ወንኒን ፈንቆ በሞት ጥላ ስር አልፎ ሞትን አሽንፎ መውጣትን ይጠይቃል ጣላት ሆዱ ካልተሸበረ ፈርቶ ቤቱን ካልዘጋና ግቢውን አጥሮ ሙሾ ካላወረደ ትግሉ ምን ትግል ሆነ ባጭሩ መደራጀት መንቀት ታጥቆ መታገልና እንደ አንድ ህዝብ ቆሞ ጣላትን መመከት መተከያ የሌለው መላና ፍቅት ነው ደፋርና ጭስ መውጫ ያጣም ነውና ድርድር እንኳን ቢባል የሚያምረው ሁሉ በእጅ ሁሉ በደጅ ሲኖር እንጂ የሽንፈት ምልክት የሆነው ነጭ ጨርቅ ዝታው ለበልብ አይደለም ትግላችንም ላንዴና ለመጨረሻ ማተኮር ያለበት ባለው የጎሳ ፖለቲካና የከፋፍለ ግዛው ፍራአትና ስምሪት ብሎም በፍራአቱ ቁንጮች ሁሉ ላይ ነው ምክንያቱም ዛሬ አገራችንና ህዝባችን ለደረሱባት ሁለገብ ችግር ተጠያቂው ሌላ ሳይሆን በመጀመሪያ ራሱ ፍራአቱ ነው አሁን ላለንበት ሁለገብ ችግርና ፍቃይ ለመውጣት ደግሞ ህዝብን አስተባብሮ መታገልና ማስተጋል የሚሉ ድርጅቶች ባቸውቀይ ህብረት ፈጥረው ህዝባቸውን መታደግ አለባቸው ድርጅቶች ያለምንም ቅድመ ሁኔታ ህዝብን ማስተጋልና ትግሉን ፈርማት ያዘለባቸው ዛሬ ላይ ነው ካልሆነ አሞሌ ለራስ ስትጣፍጥ ነው ነገሩ ሌላውና ተቀዳሚ ጉዳይ ደግሞ ወያኔን ይመለከታል ዛሬ ኮምበሩ ጀርባ አድፍጦ ያደባ ያለው ወያኔ ዛሬ ሀገራችን ኢትዮጵያን ያተራመሰ ያለው እርሱ ራሱ ወያኔ መሆኑን እናውቃለን ወያኔ ለፍርድ ሊቀርብ የሚችለው ወያኔ ራሱ ለሽፋን ያቀመጣቸውን አልባሌ ሹሞች እርቃን ዘንስጋቸውን ስናስቀራቸው ብቻ መሆኑን ማወቅ የግድ ነው። ስለሆነ ፊት ለፊት የቆመውን ዘበኛ መጥቶ መጋረጃውን ገልጦና ከመጋረጃው በኋላ ያደፈጠውን ወያኔን ከስሩ ነቅሎ መጣል ላይ ነው ማለት ነው። ዛሬ በየስፍራው ተበትኖ ህዝባችን ላይ ጦርነት የተከፈተው ጦር አዝማቹ ሌላ ሳይሆን ራሱ ወያኔ መሆኑን አበክረን ማወቃችን ለወዳጅም ሆነ ለጠላት ግልጽ መሆን አለበት። በተለይም ደግሞ ዘመቻው በጎንደር በጎጃም በሸዋና በወሎ መሆኑን ስናይ ያው የለመደባቸውና ያው የምናውቃቸው ኢትዮጵያና ኢትዮጵያዊነትን ለማጥፋት ምለው ተገዝተው የተነሱ ጠላቶቻችን በአንድ ላይ መሰላፋቸውን እናውቃለን ማለት ነው። የሻቢያ የወያኔና የኦነግ ጣምራ ዘመቻ መሆኑን በደንብ እንረዳለን ማለት ነው። ስለዚህም ወገን ለወገኑ መድረስ ያለ የነበረና የሚኖር የተፈጠረ ጸጋ ነውና ወደ ወገናችን ዘወር እንበል። ዘመቻው ይጀመር እርምጃው ይጥፋ ጠላት ደስ አይበለው ይበታተን ይጥፋ። ስለዚህ ወገኔ መስክትና ምተው ጠላት የከፋ ነው ወዳጅ ደስ ይበለው። ለቁርስ ሲያስቡን ለራስ ጋብዘን ናቸው ምሳቸውን ስተን በጊዜ ላክናቸው መባል ያለበት ታሪካዊ ጊዜ ነው። ጥሪውም ጠላትን ለመንታት በሞት ጥላ ስር አርፎ ታሪካዊና ብሔራዊ ገድልን ለመስራት የተደረገ የወገን ለወገን ጥሪ ነው ማለት ነው። ምክንያቱም ይህን የተቀነባበረ የጠላቶቻችን ከበባ መስበር የምንችለው የግልም ሆነ የብዱን ልዩነት ፋደዋላ ስተን ለሀገራችንና ለህዝባችን ጥቅምና ፍላጎት ተገዥ ሆነን ቀደም ተከተላችን በጊዜ ተረርተን ህዝባችን በነቂስ ማስተባበርና ማዘመትን ችል ብቻ መሆኑን እናውቃለን። በተባበረክን ጠላቶቻችን ማንበርከክና ባሸናፊነት መወጣት እንችላለን ነው መልክቱ። በመጨረሻም ኮሪደር በመስጠት የታወቁትን የቅርብና የሩቅ ጠላቶቻችንን ሳንረሳ ዘመቻና ስምሪታቸውን በወያኔና በጭምብሉ በኢህአዴግ ላይ ያነጣጠረ ይሆናል። አጣጫችንን ሳንስት አላማና ግባችንን አስተካክለን በጠላቶቻችን የተቀነባበረውን ዘመቻ ማክሸፍና ከበባውን ታብሮ መውጣት የትግላችን አልፋና ኦሜጋ ይሆናል። ወያኔ በተለያየ ስምና ገጽታ ተሰይሞ የከፈተብንን ጦርነት ሁለገብ የሆነ ጸረ ኢትዮጵያ ጦርነት ነው የሚለው ህዝባችን ተባብሮና የሚታገልበት መሪ ቃል ይሆናል። የጀመርነው የትግል ጉዞ አቅጣጫውን ሳይስት ዳር ሊደርስ የሚችለው ወዳጅ ማን ነው? ጠላት ማን ነው? በሚለው በወዳጅና በጠላት ካምፕ ያለውን አንድነትና ልዩነት አንጥሮ ማወቅ ሲቻል ብቻ መሆኑን እንገነዘባለን። ያህያው ሽማ ከጅባ ያስጠልም እንዲሉ አዲሶቹ ሹመችም አቅነደሃ ይከፍቱት ተልባና እርባና ቤት መሆናቸውን ተገንዝበን አገራችንና ህዝባችንን ልንማልድ የምንችለው እኛው ብቻ መሆናችንን ጠንቅቀን በማወቅ ተነስተናል። ከገቢ የሆነውን የትግል ስልት ሁሉ አማጡ መጠቀም ብልህነት መሆኑን ጥያቄው መግባት እንደሌለበት እንገነዘባለን። የአዋጁም የግዳጁም ባለፊት ሰፊው የኢትዮጵያ ህዝብ ተግባብቶ የፈጠረው ቃል ኪዳን እንደሚሆን ከካሃዲዎች በቀር ከቃሉ ጋር የሚከራከር እውነተኛ ዜጋ የለም ብለን ማመን እንገደዳለን። ወያኔዎች፣ ኦነጎች፣ ሻቢያዎችና ግብረአበሮቻቸው ጸረ ኢትዮጵያ፣ ጸረ ሰላምና ጸረ አንድነት በመሆናቸው ግንባር ቀደም ጠላቶቻችን ናቸው ብለን እናምናለን። ሀገራችን ኢትዮጵያ ታፍራና ተከብራ የኖረችው በዜጎቿ ነው። እናቸንፋለን ሲሉ ደብዳቤያቸውን ያደረሱን መጅሳናቸው ከምዕራብ አሜሪካ።
ውድ ፍኖታዎች እንደምን አላችሁልኝ? ምን ነው ቲም ለማ ከቅርብ ጊዜ ወዲህ መቆጣት መሳደብና ለቅሶ አበዙ? ዜጎች በሚያዩትና በሚሰሙት ነገር ስጋት ስላደረባቸውና ስላዘኑ በቲም ለማ ተብዬው ላይ የተለያዩ ጥያቄዎች እያነሱና እየተቃወሙ ነው። ቲም ለማዎች ደግሞ እንዴት ሆኖ እንደፈራለን? ለምን እንጠየቃለን? ለምን እንተቻለን? ለምን ተነካን ይያሉ መንጨርጨርና ማስፈራራት ይዘዋል። እንዲህ አይነት ነገር ደግሞ ችግሩን አይፈታውም ወይም ለጥያቄው መልስ አይሰጥም። ይቺ ባለጊዜዎቹ አብይም ለማና ተከለም በዩኒፎርም ይዘዋት የመጡ እያለቀቀሱ የተጎጂነት ዲስኩር ያሰሙ አንጀት የመብላት ሰሞነኛ ዘዴ መሆኗ ነው። አብይ አህመድ የኢትዮጵያ ህዝብ ችግር አለበት ማንን ከማን ጋር እንደሚያወዳደር አያውቅም ብሎ ዘለፈው። ህዝቡ እሱን በተናገረው አምኖት ከወያኔ ጋር አወዳድሮና ይሻል ይሆናል ብሎ በሙሉ ልብ እንዳልደገፈው ሰው ሲታጣ ይመለመላል ጎባጣ እንዲሉም ቢሆን። ለማ መገርሳ ደግሞ የአዲስ አበባ የብሔር ስብጥርን አዛንፋለው በማለቱ ዜጎች በቃለ አባይነቱ ቢወቅሱትና ቢያወግዙት እንዴት ካህዲ ይባላልው? ኢትዮጵያዊ ይሁን ብሎ ቀብድ የሰጠኛል እንዴ ብሎ እርፍ። እሱና ጓደኞቹን ሊደፈጥጣቸው ደርሶ ከነበረው የህዝብ አመጽ ኢትዮጵያ ሱሴ ነው የሚል ቀብድ ሰጥቶ መጥረፉን ዘንግቶ ታከለውማ ደግሞ ያው ካንድ ምንጭ እንደመቀዳቱ በመመሪያ ወይም በኩረጃ ያንኑ ዘዴ ተጠቅሞ እንዴት በህረተኛ ነህ ባላለው ብሎ አጓራብን። ጭራሹንም አንድ ከአንድ ተራ አክቲቪስት ጋር የምንነጻጸር አይደለም ብሎ የሹም ዶሮ ነኝ አለን። ነገር ግን ነገሩ እንትን ያለበት እንትን አይችልም ሆነና ነው እንጂ ይህ ሁሉ ለመቀባጠርና ያዙኝ ልቀቁኝ ባላስፈለገ ነበር። መልካም ቃላት ማንጋጋትም አያስፈልግም። መፍትሄው በጣም አጭርና ቀላል ነው። ግልጽነትና ዜጎች ያነሷቸውን ጥያቄዎች በአግባቡ መመለስ ነው። ጥያቄዎቹ ደግሞ ግልጽ ናቸው። አዲስ አበባ የኦሮሚያ ነው ብላችሁ ታምናላችሁ ወይ? ለዚያስ እየሰራችሁ አይደለምን? ከአዲስ አበባና ከአዲስ አበባ ዙሪያ የተፈናቀሉ ነዋሪዎችና ገበሬዎች ተገቢውን ክፍያና ካሳ ሊሰጣቸውና መልሰው ሊቋቋሙ ይገባል። ሌላውም ያገሪቱ ዜጋ እንዲሁ። ከዚያ ውጪ ግን ኦሮሚያ በአዲስ አበባ የተለየ ጥቅም አላት ወይ ወይስ ዲኖራት ይገባል ብላችሁ ታምናላችሁ ወይ? ከዚህ ላይ ታከለውማ ከአዲስ አበባ ሳይሆን በቀዶ ጥገና መንገድ በመከተል ከንቲባነት መሾሙ ህጋዊም ሞራላዊም አግባብነትም የሌለውና ልክ ወያኔ ያደርገው እንደነበረው ሁሉንም ባንድ ጎሳ የማክበስበስ አባዚ አይደለም ወይ? እና የመሳሰሉት ናቸው ጥያቄዎች የነበሩት። ታከለውማ ከማንም ተራ አክቲቪስት ጋር አታወዳድሩኝ ያለው ነገር በጣም ሆነ ያስቃል። ራሱን ለማወዳደር እየሞከረ ያለው የርሱ ድርጅት ለወያኔ ሎሌነት አድሮ በህዝብ ላይ መከራና ተቆቃ ሲፈጽም፣ ህዝብ ሲያፈናቅል፣ የሐሳብ ነጻነት ሲያፈን፣ ሲየል ሲፈጽም፣ አውግዞና ተቃውሞ ከታገሉት ከሞት አይፈሪዎቹ ከናጀሬ ጋር እንዳይሆን ሊያስብበት ይገባል። እንቁራሪት ምን ብላ ምን አለች እንዳይሆንበትም ያሰጋል። ደግሞም እኮ ዋናው ጉዳይ መሆን ያለበት ማን ነው ጥያቄውን ያቀረበው ሳይሆን የተጠየቀው ጥያቄ ቁም ነገርነትና ይዘት ነው። ከዚያም ጥያቄውን መመለስ ነው። ዋነኛው ጉዳይ የጥያቄው ማንነት አይደለም። ከዚያ ላይ ደግሞ ትልቅ ጋን ባንዲት ትንሽ ጠጠር ሊደገፍና ጠጠሪቱ ስትከዳው ጋኑ ተንከባሎ ሊፈረካከስ እንደሚችል አያውቅም እንዴ? የኦዴፓው ነግሹሙ እሱና ለቆቹ የትላንት የወያኔ ሎሌዎች በወያኔ ጀርባ ታዝለው ለስልጣን የበቁ እንጂ በብቃት ምክንያት በህዝብ ምርጫ የተመረጡ አይደሉምና ምንም መመጻደቅ አይገባቸውም። ከዚያ በቀር ደግሞ ፊልፊት አስቀምጦ ሊመክራቸው ከጣረው ከዶክተር በድሉ መልእክት መማር ይበጃቸዋል። ታከለውማ ሰው በለፈለፈ ቁጥር መናገር አለብን እንዴ? እኛኮ ዝም ብለን ስራችንን እየሰራን ነው ያለው ነገር ጦሻስ ብሎኛል። እሱኮ ነው ጥያቄው። ግልጽነትና ተጠያቂነት ምንድነው ያደረጋችሁ ያላችሁት? ምንድነው ባገራችን ስብ እየተዋዋላችሁ ያላችሁት? ኢትዮጵያን በዝምተኛ ሂደት አፈራርሶ የምስራቅ አፍሪካ ኮንፌዴሬሽን መመስረት፣ በዘር ማጥራት አዲስ አበባን በድምጽ ብልጫ አሶስኖ የኦሮሞ ጎሳ ብቻ ማድረግ፣ ልክ አሁን በወልቃይት ድምጽ ቢሰጥ ሊሆን እንደሚችለው አይነት ቲም ለማዎች እንደሚባል ነገር ካለ ማወቅ ያለባቸው የትላንትና ጌቶቻቸው የወያኔዎች ባላንጣ የሆነው ኢሳይያስ አፈወርቂ ወያኔዎችን ጌም ኦቨር እንዳላቸው ሁሉ ኢትዮጵያውያን ዜጎችም ኦዴፓ ኦነክ ጌም ኦቨር እያሏቸው መሆኑን ነው። አሁን ጊዜው ምላስ ይያሾሉ የማታለል እየተቀለሰለሱና እየተሸጎጡ አንጀት የመብላት ሳይሆን ለተጠየቁት ጥያቄዎች ተግባራዊ ምላሽ የመስጠት ነው። ሚሊዮን ጊዜ ለመታለል የሚፈቅዱ ከንቶች ለመኖራቸው አለ ባይባልም ድሮውንም በእነርሱ ብልጥነት ሳይሆን በቀንነት አምኗቸው የነበረው አብዛኛው አገር ወዳድ ኢትዮጵያዊ ግን ነቅቶባቸዋልና ወይ አቋማቸውን ያስተካክሉ ወይም ደግሞ ለይቶላቸው የጀመሩትን ጦርነት አቀጣጥለው እንደለመዱት ይጨፍጭፉን። ያን የሚሆነው ደግሞ ለያኔ ይቆያል። በነገራችን ላይ ግን ለክፉም ለደጉም እነቲም ለማ ሊቆ አለቃ ገብረሃና ያሉትን ነገር አይርሱብን። እንዲህ ነበር አለቃ ያጋጠማቸውና ያሉት። ከለታት አንድ ቀን ያለቃ ሚስት ወይዘሮ ማዘንጊያ ገበያ ይሄዳሉ። በወቅቱ ገና አመት ያልሞላው ህፃን ልጅ ነበራቸውና ልጁን ከአባቱ ካለቃ ዘንድ ትተውት ሄዱ። አለቃ ሆዬ ሴት አይምሬ ነበሩና የለመዷቸውን ጎረቤታቸው ሴትዮ እቤታቸው ጠርተው በፍቅር ጨዋታ ያስተናግዱ ገቡ። ዳሩ ግን ጨዋታው ጨርሶ ሳይጠናቀቅ ሚስታቸው ተመለሱና መምጣታቸውን ለማመልከት ያህል እውጭ ሆነው አለቃ እንደምን ዋሉ ብለው ጓዛቸውን ለመወገን ወደ ጓሮ ሲሉ ያለቃው ሽሜ ሆዬ የራሷን ህፃን ልጅ ወሰድኩ ብላ ያለቃን ልጅ አፈፍ አርጋ ሳትታይ ወደ ቤቷ ሄዳለች። ወይዘሮ ማዘንጊያ ልጃቸውን ሊያጠቡ በድግ አርገው ሲያዩ ልጁ የጎረቤት እንጂ እሳቸው አለመሆኑን ያስተውላሉ። በዚያን ጊዜ ተናደው አለቃን አንቱ ቀላል አሁን ይህን ልጅ እዚህ የጋመው ሰዓት ውስጥ ልጨምረው ብለው ያፈጡባቸዋል። የደነገጡት አለቃም እንደምንም ቀልባቸውን ሰብስበው ተይ ማዘንጊያዬ እዛም ቤት እሳት አለና ተይ አሏቸው ይባላል። እናም እዚህ ቤትም ቄሮ አለና እዚህ ቤትም ሸዋጅም እንደነንትና አይነት አሸባሪ ማይጠፋምና በጊዜ አደብ ይግዙ ሲሉ ያሬድ ከደሴ ደብዳቤያቸውን አጠቃለዋል። አድማጮቻችን የደብዳቤዎች አንድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Hagelin